Gambino VOA. ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ሀብታሙ ስዩም አብሬያችሁ አመሻለሁ። አስቀድሜ እንኳን ለመስቀል በዓል በሰላም አደረሳችሁ ለማለት ወዳለሁ። የመስቀል በዓል ከሃይማኖታዊ በዓልነቱ በተጨማሪ የህዝብ መገናኛና የአብሮነት ማድመቂያ ከሚሆንባቸው ስፍራዎች መካከል በቀደምትነት ጥሩ ቢባል የጉራጌ ዞን ይጠቀሳል። የጉራጌ ህዝብ መስቀልን በአንድና ሁለት ቀናት ብቻ ያጠቃልልም። ከሁለት ሳምንታት በላይ ለሆነ ጊዜ በተለያዩ ቀናት ሸንሽኖ የተለያየ ማህበራዊ ዋጋ ሰጥቶ ያከብረዋል እንጂ። ዘለግ ያለውን የጉራጌ መስቀል በዓል አከባበር ይዘትና ፋይዳ የሚያብራራልን እንግዳ ለምሽቱ ጋብዘናል። አሸናፊ ተስፋዬ ይባላል። አሸናፊ በማህበራዊ መገናኛዎች ላይ ያደገበትን የጉራጌ ህዝብ ባህልና ኗኗር የሚዘክሩ መረጃዎችን በማቀበል ይታወቃል። ወደ አንጎላ ሉዋንዳ ቅንቶ በኦዲዮቪዥዋል ስራ ከመሰማራቱ በፊት ግን ራዲዮ ፋናን በመሰሉ ተቋማት በጋዜጠኝነት አገልግሏል። አሸናፊ መስቀል በጉራጌ ባህል ውስጥ ያለውን ቦታ በሚያብራራበት የምሽት ጨዋታችን ይጀምራል። በጨዋታችን ጣልቃ ታዲያ በዓል ነውና ከተለያዩ የኢትዮጵያ ጥጎች የተሰባሰቡ የበዓል ሙዚቃዎችን እናስደምጣችኋለን። አሸናፊ ይቀጥላል።
አመሰግናለሁ ሀብትሽ። ይህ ታላቅ ባህል በሁሉም ኢትዮጵያን ብሔር ብሔረሰቦች ህዝቦች ባህል ያኗኗር ወግ የተላበሰ መልኩ የሚከበር ቢሆንም የባህሉን አከባበር ደረጃና የሚሰጠው ትኩረት ከቦታ ቦታዎች ይለያያሉ። ያው እንደምታውቀው በጉራጌው ብሔረሰብ ዘንድ በድምቀት የሚከበር ባህል ነው፣ ትልቁ ባህል ነው። አመቱ ሙሉ ተለያይቶ የኖረ ቤተሰቦች፣ ዘመዳሞች የሚገናኙበት፣ የሚጠያየቁበት፣ ችግሮቻቸውን የሚፈቱበት፣ ወጣቶች የሚተጫጩበት፣ በጋብቻ የተሳሰሩ ቤተሰቦች የሚጠያየቁበት፣ የተጣሉ የሚታረቁበት፣ እዳ የሚሰረዝበት፣ በዳይ ተበዳይ ይቅር የሚባባልበት፣ ወጣቶችና አዛውንቶች የእርድ ከብት ገዝተው ሻኛቸውን እየነካኩ ከአባቶችና ከእናቶች ምርቃት የሚወስዱበት፣ ከፍተኛ የሆነ ጉጉትና በፍቅር የሚጠበቀው በአረፋና የመስቀል ባህል ነው። ይህ ደግሞ ትልቅ ፋይዳ ያለው ነው። ያው የጉራጌ ማህበረሰብ እንደምታውቀው በስራ ወዳድነቱ በተለያዩ ክፍለ አገራቶች ነው የሚገኘው። በአንድ መስቀል ነው ተገናኝተ ክፉንም ደጉንም ከወንድም ከአባት ከእናት የምትወያየው፣ ከእናትና ከአባት ምርቃት የምትወስድበት፣ የወለደ የምትጠይቅበት፣ የሞተ ሰውን ሀዘን የምትደርስበት። እቺን አንድ አመት ጠብቀ ስለሆነ መስቀል ምክንያት አድርገ ነው የምትገባው። በከፍተኛ ደረጃ ደግሞ የሚገርም ነገር ወጣቶች የሚተጫጩበት የሚፈልጋትን ጉብል የሚይዝበት ሰዓት እንደመሆኑ መጠን በጉጉት እና በፍቅር ነው መስቀልን ጠብቆ የሚገባው።
እንግዲህ አሸናፊ፣ በጉራጌ ሕዝብ ዘንድ መስቀል የአንድ ቀን በዓል ሳይሆን ለበርካታ ቀናት በተለያየ ስያሜና ዓላማ የሚከበር እንደሆነ ይሰማል። ሁሉንም ቀናት ለመቃኘት እስቲ እንሞክር። አስቀድመን ከመስከረም 13 ወይንም ወሬት የህና ከሚባለው ቀን ጀምሮ እስከ መስከረም 15 ድረስ ውህምያ እስከተባለው ድረስ ያሉትን ቀናት እንመልከት። በእነዚህ ቀናት የሚደረጉ ክንውኖችን ይዘት እስቲ እናነሳሳ።
እንግዲህ መስከረም 13 ወሬት የህና የመስቀል ባህል ለምግብ ማቅረቢያነት የሚውል ቁሳቁሶች ከግድግዳ የሚወርድበት ቀን ነው። የቤት መገልገያ ቁሳቁሶች በጥንቃቄ ጸድተው እስከ ጥቅምት 5 ድረስ በምግብ ማቅረቢያ የሚገለገሉበት። በተጨማሪም ሁሉም ቤቱን አጥድቶ አንዳንዱ ጅባውን አነጣጥፎ መስቀልን ለማክበር ዝግጅት የሚጠብቅበት ዕለት ነው። መስከረም 14 ደንጌሳ ይባላል። ለሁሉም የቤተሰብ አባላቶች በተዘጋጀ የሸክላ ጣባ የጎመን ክትፎ የሚበላበት ቀን ነው። የዚህ ቀን ወጪ የሚሸፍኑ ሴቶች ናቸው። በዚህ ዕለት ማታ በየደጃፉ ልጆች የተደመረ ዳመራ የሚያቃጥሉበት ቀን ሲሆን በብሔረሰቡ አጠራር የደንጌሳ ሰዓት ይሉታል። ስለሆነም ዳመራ ሲያቃጥሉ ጎረ 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 እያሉ ፈጣሪያቸውን ለዚህ ዕለት ላደረሳቸው የሚያመሰግኑበት፣ ሴቶች ደግሞ በልልታ የሚያደምቁበት ቀን ነው። መስከረም 15 ወህምያ ይሉታል፣ ወይም ጨርቆስ የእርድ ማለት ነው። በጉራጌው ዘንድ ዋናው የመስቀል በዓል የሚከበረው በዚህ ዕለት ነው። በዕለቱ የአባወራዎች ተግባር ጎልቶ የሚታይበት ሆኖ በእያንዳንዱ የቤተሰብ አባላት ሁለቱና ከዚያ በላይ በመሆን የደለበ ሰንጋ የሚያርዱበት ዕለት ነው። በዚህ ዕለት ሰንጋው ልክ እንደታረደ ጥሬ ስጋ በቅቤ በመንከር ጨፎዬ፣ ቀጥሎም የተወዳጁ የጉራጌ ክትፎ የሚበላበት ዕለት ነው። መስከረም 15 ወይም ወህምያ
ከመስከረም 16 እስከ መስከረም 23 ደግሞ ሃይማኖታዊ አከባበሩን ይዞ ወደ ቤተሰብ ጥየቃ በዓሉ የሚያድግበት ጊዜ እንደሆነም ይነገራል። ባንዳ ሳት የሚል ስያሜ ከተሰጠው ቀን የጀወጀ እስከተሰኘው ቀን ያሉትን ክንውኖች ደግሞ እስቲ በአጭሩ አስቃኝን አሸናፊ።
መስከረም 16 ላይ የአባንዳ ሳት የጉርዝ ሳት ይባላል። ዋናው መስቀል ትልቁ የአባቶች ዳመራ የሚበራበት ዕለት ሲሆን በአብዛኛው ሃይማኖት ይዘቱን ይላበሳል። ወጣቶች፣ ወንዶች፣ ሴቶች ቤተ ክርስቲያን ሄደው ባህላዊ ጭፈራ አዳብና የሚጨፍሩበት አዳብና የሚጀመርበት ሃይማኖታዊ ስርዓት የሚተገበርበት ዳመራ የሚቃጠልበት ቀን ነው። ወጣቶች ከጭፈራ ቦታቸው ወደ ቤት ከተመለሱ በኋላ ወደ ማታ አካባቢ ዋናው ዳመራ በየአካባቢው ይቃጠላል። ቅድም ገልጬልህ ነበረ ዳመራ ህጻናቶች ያቃጥላሉ ብዬ ነበር። ይሄ ደግሞ ሁለተኛው ነው። ሁለተኛው ሚንስ የወጣቶች ዳመራ ሳይሆን የወጣቶች ዳመራ ተቃጥሏል በፊት በ15። ይህ ደግሞ ለአባቶች ተብሎ አባቶች ምርቃት የሚደረግበት በመሸትሸት ሲል አንድ የአካባቢው ማህበረሰብ ወጣቶች ተሰብስበው የሚመራረቁበት የሚገባበዙበት ትልቁ የዳመራ ስነ ስርዓት ነው። ጭፈራው ይደምቃል፣ ይጠጣል። ከዚህ ሁሉ በኋላ ሁሉም ወደ ቤቱ ገብቶ የተዘጋጀለትን ጣባ ክትፎ ይበላል፣ ይደሰታል ነው የምልህ ሀብትሽ። መስከረም 17 ንቅባር ከሰማይ ይባላል። ከሌሊቱ 12 ሰዓት ጀምሮ በአንድ አጥቢያ የሚተዳደሩ እድርተኞች ዳመራ ወደ ተቃጠለበት ቦታ በመሰባሰብ ቃለ መሐላ በማስገባት አዲስ የአካባቢው ዳኛ የሚሾምበት፣ ያለፈው ርክክብ የሚደረግበት፣ አዲስ የአባልነት ጥያቄ የሚቀርብበት የሚወያዩበት ቀን ነው። መስከረም 18 የፊቃ ቆያም ይባላል። የሴት ልጃገረዶች የተለያዩ የስፌት ጌጣጌጦች እቃዎችን ለማዘጋጀት የሚረዳ ስንደዶችን ለቀማ የሚጀምሩበት ዕለት ሲሆን በየመንደሩ ልጃገረዶች ባህላዊ ዜማ ያዜማሉ፣ ስንደዶ ለቀማ ያደርጋሉ። ከመስከረም 18 እስከ መስከረም 23 ድረስ ሴት ልጆች ለእናቶቻቸው የጸጉር ቅቤ፣ ለአባቶቻቸው ባርኔጣ ይሰራሉ፣ ያዘጋጃሉ። ባሎች ደግሞ ሙክት በመያዝ ይሄዳሉ ወደ አማቾቻቸው ጋር። የራሳቸውን አክብረው ሲጨርሱ ጭፈራው ይደምቃል። ሁሉ ነገር በጣም ደስ ይላል፣ ልዩ ነው የሚሆነው። አዳብና ከመስቀል ጋር ተያይዞ ከመስከረም 16 እስከ ጥቅምት 5 ባሉ ቀናቶች በተለያዩ ገበያ ቦታዎች ወጣቶች ባህላዊ ጭፈራ ስነስርዓት ያደርጋሉ። በዛ ስነስርዓት ላይ የሚገርም ነገር ለማጨት የሚፈልጋት እንዲህ ነው ሎሚ በወረወር እንደሚባለው ነገር የሚተጫጭበት ከጓደኛው ጋር ተነፋፍቆ የሚገናኝበት የልጅነት የድሮ የልጅነት ትዝታን የሚወያይበት የናፍቆታቸውን የሚያወሩበት ስራ እንዴት እንደነበረ የሚነጋገሩበት ትልቁ አዳብና ነው። እዚህ ላይ ማለት የምፈልገው ነገር አብትሽ፣ በአሁኑ ሰዓት አዳብና እየቀዘቀዘ እየጠፋ ያለበት ሁኔታ ነው የማስተውለው። ይህ ለምን እንደሆነ አላቅም። የጉራጌው ማህበረሰብ ንግዱ ላይ ትኩረት አድርጎ ባህሉ ላይ ትኩረት እያደረገ አይደለም ያለው ብዬ መደምደም እችላለሁኝ። አዳብና የሚገርም ነገር በዩኒስኮ ደረጃ መመዝገብ የሚችል እና ጠቃሚ የሆነ ባህል ነው። ደስ የሚል በቃ በፍቅር የምትገናኝበት፣ ፍቅር የሚደረጅበት፣ የምትማማርበት፣ የምትነጋገርበት የአመት የወጣውን የወረድከውን የምታወራበት እንደመሆኑ መጠን ይህ አዳብና ጭፈራ ወይም ወጣቱን ወደ የሚፈልገው ዓላማ ስራው ምን እንደሆነ እንዴት እንደሆነ የሚያወራበት በቃ የውስጡን የሚተነፍስበት እንደመሆኑ መጠን የአካባቢው ሹማምን ትልበላቸው የአካባቢው ሽማግሌዎችም ትኩረት ሰጥተውት ይሄንን ነገር ዘላቂነት እንዲኖረው እንዲያድግ የሚደረግበት ሁኔታ ቢፈጠር መልካም ነው የሚመስለኝ።
በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምጽም በመደመጥ ላይ ይገኛል። ዛሬ ደመራ የመስቀል ዋዜማ እንደመሆኑ የዛሬ እንግዳችን ደግሞ አሸናፊ ተስፋዬ ነው። ስለ ጉራጌ መስቀል በዓል አከባበር እያጫወተን ይገኛል። ያው እንግዲህ አሸናፊ፣ አንተም እንደምታውቀው የዘንድሮ መስቀል የኮሮና ቫይረስ ጫና ባልጠፋበት ማግስት ይከበራል። ከዘመድ ከወዳጆች ጋር በነበረህ የርቀትም ቢሆን ግንኙነት በበዓሉ ድምቀት ላይ ስላመጣው ለውጥ መስማትህ ማየትህ አይቀርም ብዬ አስባለሁ። ምን ያመጣው ለውጥ አለ? ሰዎችስ አብሮነታቸውን ለመጠበቅ ምን እያደረጉ ይገኛሉ?
ያው እንግዲህ ሀብትሽ፣ ኮሮና ጉራጌ ላይ ብቻ ሳይሆን ተጽዕኖ የፈጠረው የጉራጌው ብሔረሰብ ላይ ሳይሆን በዓለም ደረጃ ነው። እንግዲህ ያው እንደሚታወቀው የጉራጌው ማህበረሰብ ከተለያዩ አካባቢዎች በናፍቆትና በፍቅር የሚገናኝበት፣ የሚሳሳምበት፣ የሚጠቃቀፍበት፣ የሚጨዋወትበት እንደመሆኑ መጠን ከፍተኛ የሆነ ነገር ይፈጥራል ብዬ አስባለሁኝ። እንግዲህ የጉራጌው ማህበረሰብ ከዚህ በፊትም እንደምታውቀው ኤችአይቪ በሀገራችን በተንሰራፋበት ወቅት የጉራጌው ማህበረሰብ ነው በቀጥታ ወደ ተግባር የገባው። ምን አይነት ተግባር ለሚለው ነገር አንድ የጉራጌው ማህበረሰብ በመስቀል በሚገባበት ሰዓት ለትዳር የሚያጫትን ሴት ለከማግባቱ በፊት የህክምና ወረቀት ከቤተሰቦቹ ጋር ወይም ከቤተሰቧ ጋር በህብረት ሆኖ ሄዶ ተመርምሮ ወረቀት ሲያመጣ ነው ሴት ልጅ ሊሰጠው የሚችለውና ወደ ጋብቻ ሊዘልቅ የሚችለው። ያን ነገር ደግሞ በሽታውን ለመቆጣጠር በአካባቢው ትልቅ አስተዋጽኦ አድርጓል። አሁን ደግሞ ኮሮናን ደግሞ የጉራጌው ማህበረሰብ ማን ምን ሊጎዳ እንደሚችል ኮሮና ጥንቃቄውን ስለሚያቀውና ስለሚሰማ ርቀቱን ጠብቆ በፍቅርና በአንድነት ቤተሰቦቹን ለበሽታ ሳያጋልጥ በፍቅር ደስ በሚል ሁኔታ መስቀልን ያከብራል ብዬ አስባለሁኝ። ያው ተጽዕኖ ይኖረዋል፣ ከፍተኛ የሆነ ተጽዕኖ ሊኖረው ይችላል። እንደ ካቻምና ወይም እንደ አለፉት ዓመታቶች መስቀልን በድምቀት ላይከበር ይችላል። ርቀትን ጠብቀ ነው፣ ንክኪ ብዙ አይኖርም። ለምን ብትል አንተ ከተማ ላይ ብዙ ነገር አሳልፈ ነው የምትመጣው፣ ገጠር ያለውን ማህበረሰብ ልትበክለው ስለምትችል ያንን ጥንቃቄ የተሞላበትን ነገር እንደሚያደርግ የጉራጌው ማህበረሰብ ደግሞ ለዚህ ምክር አያስፈልገውም ብዬ አምናለሁ። ያው ተጽዕኖ ሊኖረው ስለሚችል እግዚአብሔር እንግዲህ ይህን በሽታ ከላያችን ላይ አንስቶ በፍቅር በአንድነት ሀገራችንን ሰላም አድርጎልን በየአመቱ በመስቀል ተገናኝተን እንደ በፊቱ የምንሆንበት ጊዜ እስኪመጣ ድረስ በያለንበት በጸሎት የአባቶች ምርቃት ሳይለየን መቀጠል ይኖርብናል ብዬ አስባለሁ።
በነገራችን ላይ ሀብትሽ፣ አሁን በቡታጅራ ከተማ የሚገኙ የቀድሞ የቡታጅራ ተማሪዎች ወይም የቡታጅራ ልጆች በተለያዩ ዓለም የሚገኙና በአዲስ አበባም እንዲሁም በኢትዮጵያ በተለያዩ ቦታ የተበተኑ ወጣቶች አንድ ፌስቡክ ላይ ማህበራዊ ሚዲያ ላይ የቡታጅራ ወጣቶች ህብረት የሚል አቋቁመው የሚገርም ነገር በኮሮና ሰዓትም ከፍተኛ የሆነ ሳንቲም በማዋጣት ለምስኪኖች የተለያዩ ነገሮች እርዳታ እንዲደረግ አድርገዋል። ከዛ በተጨማሪ ደግሞ ለአረፋ ክርስቲያኖች ናቸው ያስተባበሩት። የሚገርም ነገር ለአረፋ ወደ 15 ነው 20 ሰንጋዎችን ገዝተው ለምስኪኖች አከፋፍለዋል። አሁን ደግሞ መስቀልን ምክንያት በማድረግ ሙስሊሞች ናቸው ይሄንን ነገር አስተባብረው በውጭና ሀገር ውስጥ የሚገኙ ወገኖችና እንዲሁም ባለሀብቶችን አስተባብረው አሁን ለመስቀል ሰንጋዎችን የተለያዩ ወደ 15 የሚሆኑ ሰንጋዎችን ገዝተው እርድ አድርገው ሀብታሙ በልቶ ጠግቦ ሲያደር ምስኪኑ ማደር አለበት በሚል በፍቅር በአንድነት ተምሳሌትን እያደረጉ ነው ያሉት። ይሄ ደግሞ በአካባቢው ማለትም በጉራጌ ማህበረሰብ ምስኪንን የመርዳት በዓላት በሚደርሱበት ሰዓት የመጠያየቅን የሚያሳይ ነገር ነው እና እነዚህ ወጣቶች ተጠናክረው የሚቀጥሉበት ማህበሩን አጠናክረው ለወደፊትም አካባቢውን ምስኪኖችን በመርዳት የተለያዩ ነገሮችን በማድረግ ትልቅ አስተዋጽኦ ያደርጋሉ ብዬ የምጠብቃቸው ናቸው። በተለይ ዲያስፖራው በጣም በጣም አኩርቶኛል።
ጋዜጠኛ አሸናፊ ተስፋዬ፣ የጉራጌ መስቀል በዓል አከባበርን በተመለከተ ስላጋራህን በእጅጉ አመሰግናለሁ። አንተም በስደት ሀገር ብትሆንም በልዩ ድምቀት ቀኑን እንደምታሳልፍ እገምታለሁ።
ያው እንግዲህ በስደት ላይ በምትኖርበት ሰዓት እንደ አገርህም ባይሆን ያው ናፍቆት ይኖረኛል። ከምንም በላይ የምናፍቀው ነገር ከዚህ በፊትም በቢቢሲ ላይ እንደዚሁ ጠይቀውኝ ተናግሬዋለሁኝ፣ መስቀልና አረፋ ሲመጣ ያለው ግርግር ያለው ሁኔታ ይናፍቅሃል። ከጓደኞች ጋር የምታወራበት ገብተ የምትጫወትበት የልቤ ልብን የምትዘልቅ የምትቋደስበት ነገር እንደመሆኑ መጠን ያው ይናፍቅሃል። ነገሮች ይኖራሉ። ግን ቢሆንም በሰው ሀገር ላይም ቢሆን ያሉ ነው ኢትዮጵያኖች ተጠራርተን አንድ ሬስቶራንት ላይ ሰብሰብ ብለን ያው ጉራጌ የሌለበት ቦታ የለም፣ ወይም ኢትዮጵያን ያልተበተንበት ቦታ ስለሌለ በህብረትና በአንድነት ጣባው እንኳን ባትኖር በኮባዋ ጠቅለል አድርገን ክትፏችንን በልተን ባህሉን አድምቀን ደስ በሚል ሁኔታ እናሳልፋለን። በመጨረሻ ማስተላለፍ የምፈልገው ነገር ለጉራጌ ዞን አመራሮችም ሆነ ሽማግሌዎች አዳብናን ወይም መስቀልን በተጠናከረ መልኩ ለዩኒስኮ የሚመዘገብበትን ሁኔታዎችን ብትፈጥሩና ጠንከር ያለ ነገር ቢደረግ ባህልን የማስተዋወቅ ነገር ቢደረግ መልካም ይመስለኛል። ትኩረት ባህል ላይ ብናደርግ መልካም ነው። ትኩረት ከሰጠ ነው ሌላውን ማህበረሰብ እኮ እንደ ቱሪስት መጥቶ ሊጎበኘን ይችላል፣ ደካማ ጎናችንን ሊያሳየን ይችላል። እንደዚያ ነገሮች ስለሚኖሩ ማስተዋወቅ ይኖርብናል የሚል እምነት አለኝ። ስላደረክልኝ ቃለ ምልልስ ሀብትሽ እጅግ በጣም አመሰግናለሁ። እግዚአብሔር አክብርልኝ። ከመላ የስራ ባልደረቦችህ መልካም በዓል፣ መልካም አዲስ ዓመት፣ መልካም መስቀል ብያለሁ። ሰላም ሁንልኝ።
La 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 la.
አድማጮች የዛሬው ባለ መከበሩ ሃይማኖታዊ ምክንያት በኦርቶዶክስ ተዋህዶ አማኞች ዘንድ ኢየሱስ ክርስቶስ የተሰቀለበት መስቀል ዳግም የተገኘበትን ዕለት ከመዘከር ጋር ይገናኛል። ለመሆኑ ታሪክ በዚህ ጉዳይ ላይ ምን ይላል? ዲያቆን ዳንኤል ክብረት መስቀሉ የት ነው ያለው? የሚል ዘለግ ያለ ጽሑፍ ከጥቂት ዓመታት በፊት አስነብበው ነበር። በዚያ ጽሑፋቸው ላይ የታሪክ ማስታወሻዎችን ጠቅሰዋል። የመስቀሉ እንደገና መገኘት የሚለውን ንዑስ አንቀጽ ለምሽቱ መርጫለሁ። ጥንታውያን የቤተ ክርስቲያን ታሪክ ጻፊዎች መስቀሉን እንደገና ያገኘችው ንግሥት ሌኒ መሆኗን ይናገራሉ። በ380 ዓመተ ምሕረት አካባቢ የተወለደው ታሪክ ጻፊው ሶቅራጠስ ኤክሌሲያስቲካል ሂስትሪ በተሰኘው መጽሐፍ ላይ በምዕራፍ 17 መስቀሉ እንዴት እንደተገኘ ዝርዝር መረጃ ይሰጠናል። ንግሥት ሌኒ ወደ ኢየሩሳሌም ተጉዛ በጎልጎታ የጌታ መቃብር ላይ የተሰራውን የቬኒስ ቤተ መቅደስ አፈረሰችው፣ ቦታውንም በሚገባ አስጠረገችው። በዚያን ጊዜም የጌታችንና የሁለቱ ሽፍቶች መስቀሎች ተገኙ። ከመስቀሎቹም ጋር ጲላጦስ የጻፈው የራስጌው መግለጫ አብሮ ተገኘ። ሶቅራጠስ ከሦስቱ መስቀሎች አንዱ የክርስቶስ መሆኑ እንዴት ሊታወቅ እንደቻለ ሲገልጽ እንዲላል፣ አቡነ መቃርዮስ በማይድን በሽታ ተይዛ ልትሞት የደረሰች አንዲት የተከበረች ሴት አመጡ። ሁለቱን መስቀሎችንም አስነኳት፣ ነገር ግን ልትድን አልቻለች። በመጨረሻ ሦስተኛውን መስቀል ስትነካ ድናና በርትታ ተነሳች። በዚያም የጌታ መስቀል የትኛው እንደሆነ ታወቀ ይላል። ከዚያም ንግሥት ኤሌኒ በጌታ መቃብር ላይ ቤተ ክርስቲያን አሰራች። ከመስቀሉ የተወሰነውን ክፍል ከፍላ ከችንካሮቹ ጋር ወደ ቁስጥንጥንያ ስትወስደው፣ ዋናው ክፍል በጎሎጎታ ቤተ ክርስቲያን ተወችው። ይህንን ታሪክ ሄርሚያስ ዞሜን የተባለው እና በ450 ዓመተ ምሕረት አካባቢ ያረፈው ታሪክ ጸሐፊም ኤክለሲያስቲካል ሂስትሪ በተሰኘው ጥንታዊ መጽሐፍ በክፍል 2 ምዕራፍ 1 ላይ ይተርከዋል። ሶዞሜን እንደሚለው በ325 ዓመተ ምሕረት የተደረገው ጉባኤ ኒቅያ ሲጠናቀቅ የቆስጠንጢኖስ ትኩረት ወደ ኢየሩሳሌም ዞረ። ምንም እንኳን ሶዞሜን ባይቀበለውም መስቀሉ የተቀበረበትን ቦታ ያመላከተው ከከተማው በስተምስራቅ ይኖር የነበረ አንድ አይሁዳዊ መሆኑንና እርሱም ይህንን መረጃ ከትውልድ ትውልድ ሲተላለፍ ከነበረ መዝገብ ማግኘቱን እንደሰማ ጽፏል። ንግሥት ሌኒ ባደረገችው አስቸጋሪ ቁፋሮ መጀመሪያ ጌታ የተቀበረበት ዋሻ፣ ቀጥሎ ከእርሱ እልፍ ብሎ ሶስት መስቀሎች መገኘታቸውን ሶዞሜን ይተርካል። ከመስቀሎቹም ጋር የጲላጦስ ጽሑፍ አብሮ መገኘቱንና የጌታ መስቀል ከሌሎች የተለየበትን ሁኔታ ከሶቅራጠስ ጋር ተመሳሳይ በሆነ ሁኔታ ይተርከዋል። ንግሥት ሌኒ በጎልጎታ፣ በቤተልሔም፣ በደብረ ዘይት አብያተ ክርስቲያናትን አሰርታ በ80 ዓመቷ እንዳረፈች ሶዞሜን ይተርካል። ብዙ የታሪክ ጸሐፊዎች እረፍቷን በ328 ዓ ም አካባቢ መስቀሉ የተገኘበትን ደግሞ በ326 ዓ ም ያደርጉታል። በ457 ዓ ም አካባቢ ያረፈው ቴዎድሮት የተባለው ታሪክ ጸሐፊም የመስቀሉን የመገኘት ታሪክ ተመሳሳይ በሆነ መንገድ ያቀርበዋል።
ፍክስክን ቅጥቅጦ የዋንጫ ልቅለቃ ታሪኩ እንዳይገር እንደነበረ ቃ እያበሻ ለዘር ሳያበቃ ደቦትን ልስራ ያበላቦ ወጣ ኮበሌ ያበላቦ ሸንሽንን ሸንሽን እያለ ጃሌ
አድማጮቻችን፣ የዛሬው የጋቢና መዝናኛ መሰናዶ በዚህ ተጠናቋል። ሀብታሙ ስዩም ሳስተናግዳችሁ አመሸው። ኤልያስ አስማሪ ደግሞ መሰናዶውን ሲያቀናብር ነበረ። ትዝታ ብላቸው የመርሃ ግብሩ አርታኢ ናት። መልካም ምሽት ይሁንላችሁ። መልካም በዓል። Malkas marroñal, bebao zalleke, sayo wa.
Ay, ya, 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 ay, ya,